ለእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በያላችሁበት ስፍራ ሆናችሁ ይህንን የራዲዮ መልእክታችንን የምታዳምጡትን ታላላቆችና ታናናሾች ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ ይያልን ነው። በዚህ ባየር ሞገድ አማካኝነት እናቀርብላችኋለን። ዛሬም እንደተለመደው እንግዲህ የኤፌሶንን መልእክት ጥናታችንን ይዘንላችሁ ቀርበናል። በዛሬው ምሽት የኤፌሶንን መልእክት በአጠቃላይ እንጨርሳለን ማለት ነው። እግዚአብሔር በእውነት በዚህ በኤፌሶን መልእክት ውስጥ ብዙ ቁም ነገሮችን ለእናንተም ለኛም እንዳተረፈልን ባለሙሉ ተስፋ ነኝ። እግዚአብሔር የተመሰገነ ይሁን። አዎ እግዚአብሔር መንፈሳዊውን ኮሮጆዬን በርግጥ በቃሉ ማድ አትረፍርፏል። እናንተንም እንዲሁ ደግሞ እግዚአብሔር አምላካችን ብዙ ነገሮችን እንድትማሩ ብዙ ነገሮችንም ደግሞ እንድትሰንቁ አድርጓችኋል አይደለም እንዴ? አዎ እግዚአብሔር አምላካችን በየለተ ቃሉ ማድ እየመገበን መንፈሳዊ ቁርጭምጭሚቶቻችን እንዲጠነክሩ ያደረገ እነሆ ለዚህ ደርሰናል። የነገውን ደግሞ እርሱ ያውቃል። ለዚህ ታላቅ ጌታ ምንን በለው? እስቲ ይህንን የምዝጋና ዝማሬ እንሰዋለት። የተወደድክና የተፈራ እግዚአብሔር አባታችንና አምላካችን ሆይ ነው የባሪያዎች የኛም ምስጋና ደግሞ ማደሪያ ነጥሶ በፊትህ ይግባ። አቤቱ አምላካችን ሆይ ያደረክልንን እያንዳንዱን ነገር ቆጥረን መጨረሳ አንችልም። እግዚአብሔር ሆይ በእውነት ታድገህናል። ከጠላት መንጋጋ እኛን አስጥለህናልና ክብር ተመስገን። ጠላት ከገተረብን ቀስት ከጠላት ካነጣጠረብን ፍላጻ ሁሉ እግዚአብሔር አምላካችን ሆይ ታድገናል ጠብቀናል። ካይኖችም እይታ ያንዳንዳችንን ስላላራከን ነው እግዚአብሔር አምላካችን ሆይ ያንዳንዲቷን ቀን ያንዳንዷን ደቂቃና ሰኮንድ ሁሉ እግዚአብሔር አምላካችን ሆይ በቅንነት በትር ስለምትመራን ክብር ተመስገን። ከዚህ በላይ ምን እንላለን? ከልጆች አንደበት የሚወጣውን ይህንን የምስጋናን ፍሬ ተቀበል። እግዚአብሔር ሆይ በእውነት ከፍ ከፍ በልልን። አቤቱ አምላካችን ሆይ ቤታችን ከቤተሰባችን ጋር አሁንን፣ ከጎረቤቶቻችን ጋር አሁንን፣ ከጓደኞቻችን ጋር አሁንን፣ ወይንም ደግሞ ለብቻችን ሆነን ይህንን ቃልህን እንድናዳምጥ ከቃልህም ማድ ደግሞ እንድንመገብና እንድንማር ወተት ከመጋት አጥንት ወደ መቆርጠም ደረጃም ደግሞ ያሳደግከን ያለውን ይህንን እድል ስላመቻቸህልን በቤታችን ሆነን ይህንን የራዲዮ መልእክትን እንድናዳምጥ ይህንን ምቹ አጋጣሚ ስለፈጠርክልን ክብር ተመስገን። እግዚአብሔር አምላካችን ሆይ በዛሬ ምሽት ደግሞ በየቦታው በስካር የወደቁ ስጋቸውን ለማስደሰት ሲሉ በየመሸታው ቤት እግዚአብሔር አምላኬ ሆይ ራሳቸውን የሚያወዛውዙ በመጠጥ ብዛትም ደግሞ ነው ጠውልገው ውስጣቸውም ተቃጥሎ ያሉ ብዙ ወገኖች አሉ፣ ብዙ ሰዎች አሉ። እግዚአብሔር ሆይ ለዚህ ድል ድርሻ ስላልሰጠህን እኛንም ደግሞ ወደ መንግሥትህ ጌታዬ ሆይ ስለጠራህን ክብር ተመስገን። በዚህ ዓለም ውስጥ እየዳከሩ ያሉትን በጨለማ ዓለም እየተመላለሱ ያሉትን ዘመዶቻችንን እንዲሁም ደግሞ የምናውቃቸውን ብዙ ብዙ ሰዎችን እግዚአብሔር አምላኬ ሆይ የማዳንህን ወንጌል ጥሪ እንድታደርስላቸው ወደ መንግሥትህም ደግሞ እንድታፈልሳቸው እንለምንሃለን። አቤቱ አምላካችን ሆይ ከዲያብሎስ መንጋጋም ታደጋቸው። በዚህ ሰዓት ደግሞ እግዚአብሔር አምላኬ ሆይ እኔ ታምኜ እለምንሃለሁ በወገኖቼ በእኔም ልብ እንድትሠራ እግዚአብሔር አምላኬው እንድትጠቀም ጋብዝሃለሁ። በዚህች ምሽት ደግሞ ቃልህን እንደ ልማድ ተገኝተ በመካከላችን አስተምረን እያንዳንዱን ነገር ለሕይወት እንዲረባን አድርገ እግዚአብሔር አምላካችን ሆይ በልባችን ጽላት ትጽፍ ዘንድ ጸልያለሁ። ይህንን ሁሉ ስለምታደርግ በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አመሰግንሃለሁ። አሜን። ወደዳችሁ አድማጮች ከኤፌሶን ምዕራፍ 6 እንግዲህ ቤተ ክርስቲያን እንደ ወታደር ከሌሎች ጋር ያለውን ግንኙነት፣ የወታደሩን ጠላት፣ የወታደሩ መከላከያ ስንመለከት ነበር። እግዚአብሔር እየተመሰገነ ይሁን። ቀደም ብዬ እንደተናገርኩት እንግዲህ ዛሬ የኤፌሶንን መልእክት ጥናታችንን በአጠቃላይ እንጨርሳለን ማለት ነው። ከዚህ በመቀጠል ደግሞ የወታደሩ ምሳሌነት፣ ጳውሎስ መልካም የክርስቶስ ወታደር ስለመሆኑ፣ በመጨረሻም ቃለ ቡራኪውን አብረን እንመለከታለንና መጽሐፍ ቅዱሶቻችሁ እንደተለመደው ገለጥ ገለጥ አድርጋችሁ ኤፌሶን ምዕራፍ 6 ከቁጥር 16 እስከ 18 ያለውን ተመልከቱ። ኤፌሶን ምዕራፍ 6 ከቁጥር 16 እስከ 18 ያለውን አውጡ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ። እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላችኋል ሐዋርያው። ውጊያው መንፈሳዊ እንደመሆኑ መጠን አማኙ የሚዋጋው ውጊያም እንዲሁ መንፈሳዊ ነው ብለናል ከዚህ ቀደም። ከነሙሉ መንፈሳዊ ትጥቃችን መቆም አለብን። የጦር ዕቃችን ራሱ ክርስቶስ ነው። ልብ በሉ፣ የጦር ዕቃችን ራሱ ክርስቶስ ነው። ከመጽሐፈ ኢዮብ እንደምንመለከተውም የርሱ ለሆኑት ሁሉ እግዚአብሔር ጋሻ መከታ እንደሆነ ሰይጣን ራሱ እንኳን መስክሯል። እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርክለትምን ሲል እነሆ ተናግሯል። ኢዮብ ምዕራፍ 1 ቁጥር 10ን ተመልከቱ። ዛሬም ቢሆን እምነታችንንና ተስፋችንን ሁሉ በርሱ ላይ ብናደርገው ወገኖቼ እግዚአብሔር ጋሻ መከታችን ይሆናል። ሃሌሉያ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ ይላል አዋርያው። ይህ እኔና እናንተን ይመለከተናል። ሌሎች መሳሪያዎች ሁሉ በዚህ ጋሻ ይከለላሉ። እዚህ ላይ የሚናገረው ጋሻ ትልቅነት ያንድ ቤት መዝጊያን ያክል ትልቅ ጋሻ እንደሚሆን ይታሰባል። ወታደሩ ከዚህ ጋሻ በስተኋላ ስለሚሆን ምንም አይነት ጥቃት አይደርስበትም። ክርስቶስ ከሚቃጣብን ጥቃት ሁሉ የሚመክትልን የደህንነታችን በር ነው። ኦው መከላከያ በርም ነው። ክርስቶስ ደህንነታችን ዋስትናችንም ነው። ወዳጆቼ ደስ ይበላችሁ። ከዮሐንስ ወንጌል ምዕራፍ 10 የምንመለከተው ምስል ይህን ይመስላል። በበሩ የምንገባው በእምነት ነው። ልብ በሉ፣ በበሩ የምንገባው በእምነት ነው። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣልም፣ መሰማሪያም ያገኛል ይላል። ዮሐንስ ምዕራፍ 10 ቁጥር 9ን ተመልከቱ። ዮሐንስ 10 ቁጥር 9ን ልብ ይሏል። ይህ የሚያመለክተው ደህንነትን ነው። ይህ እምነት አስተማማኝ በሆነና ዋስትና ባለው ሁኔታ በርሱ እጆች ውስጥ እንድንሆን ያደርጋል። በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለም ሕይወትን ሰጣቸዋለሁ፣ ለዘላለም አይጠፉም፣ ከጄ ማንም አይነጥቃቸውም ብሏል ጌታችን። ዮሐንስ ምዕራፍ 10 ቁጥር 27ና 28ን በኋላ ተመልከቱ። ወዳጆቼ እምነት ከጌታ ኢየሱስ ክርስቶስ ጋር እንድንጣበቅ ያደርጋል። ከሚንበለበሉት የጠላት ፍላጻዎች ጋሻና መከታ የሚሆንልንም ይኸው በክርስቶስ ያለን እምነት ነው። የኮሌጅ ተማሪ በነበርኩበት ዘመን በጣም የማከብረው የፍልስፍና መምህር ነበረኝ። የነበረውን ተመራማሪና ፈጣን አእምሮ ባደንቅለትም ይህ ሰው ግን ራሱ ለሚያምንበት ነገር እንኳ ታማኝ እንዳልነበር የተረዳሁት ውሎ አድሮ ነው። እኔ ይህን ያክል ባከብረውና ልቤን ባሳርፍበት፣ እርሱ ግን እግሮቼን ከበታቼ እየዘረጠጠ ነበር። ክፍል ውስጥ ለሚያነሳቸው ፍልስፍና ነክ ጥያቄዎች መልስ ለመስጠት የሚቻለኝን ሁሉ አደርግ ነበር። ከዚህ ፕሮፌሰር ጋር ጓደኛሞች ሆን። በዚያው ልክ ደግሞ እምነቴ ቀስ በቀስ እየተሸረሸረና መስመሩን እየለቀቀ ነበር። አንድ ቀን ግን እግዚአብሔር ሆይ መጽሐፍ ቅዱስ ያንተ ቃል መሆኑን በሙሉ ልቤ ማመን እስከቻልኩ ድረስ በፍጹም ወደ አገልግሎት መግባት አልፈልግም በማለት ጸለይኩ። ብዙም ሳይቆይ እግዚአብሔር ባስደናቂ ታምር ጸሎቴን መለሰ። ከበፊቱ የሚበልጥ ታላቅ ፕሮፌሰርና የእግዚአብሔር ሰው በነበርኩበት ኮሌጅ ንግግር እንዲያደርግ ተጋብዞ ይመጣል። ለነበሩኝ እምነት ነክ ጥያቄዎችም በሙሉ መልስ ያገኘሁት ከዚህ ሰው ነበር። እግዚአብሔር በዚህ ሰው ውስጥ ሆኖ ተናገረኝ። በሚንበለበሉትና በሚወረወሩት በጠላት ፍላጻዎች ፊት የእምነትን ጋሻ ይዤ መቆም እንጂ አፍ መካፈት እንደሌለብኝ የተማርኩት ወገኖቼ ያኔ ነበር። የእምነት ጋሻ የሚንበለበሉትን የጠላት ፍላጻዎቻችንን ሁሉ ጸጥ ያሰኛል። ሃሌሉያ። ስነ ፍጥረትን በተመለከተ የሚነሱ አንዳንድ ጥያቄዎች በጣም ያስጨንቁኝ ነበር። ከአንድ ሁለት ጊዜ በላይ አገልግሎቴን ለማቋረጥ የተዘጋጀውበት ጊዜ ነበር። በዚህ ጊዜ ሁሉ ውስጥ ግን የእምነትን ጋሻ ይዤ ቀጥ ብዬ መቆም እንዳለብኝ ተረዳሁ። ችግሩ ጥያቄዎቼ ያን ያክል ከባድ ስለነበሩ አይደለም። ችግሩ በወቅቱ መልስ ስላልነበረኝ ብቻ ነው። ለነበሩኝ መንፈሳዊ ጥያቄዎች ላይታች ይያልኩ መልስን ሻ ነበር። የጌታ ሰው የነበሩ ዶክተር መጊ ባንድ ወቅት እንዲህ ሲሉ ገጠመኛቸውን አጫወቱን። አንድ ጊዜ እስራኤል አገር በነበርኩበት ጊዜ የአርኪኦሎጂ ወይም ደግሞ የአፈር ምርምር ቁፋሮ ሲደረግ እየተመለከትኩ ነበር። አገልጋይ መሆኔን የሚያውቅ አብሮኝ የነበረ ሰው እነዚህ አርኪኦሎጂስቶች ወይም ደግሞ የከርሰ ምድር ጥናት መርማሪዎች መጽሐፍ ቅዱስ ትክክል አለመሆኑን የሚያረጋግጥ ማስረጃ ቢያገኙ ምን አይነት አቋም ይይዙ ነበር በማለት ጠየቀኛሉ። ቀጠል አደረጉና እኔም የእምነትን ጋሻ ይዤ ቆማለሁ፣ ጠላት ፍላጻዎቹን በወረወረ ቁጥር አዳዲስ እውነቶችን የምረዳበት ጊዜ እንደሆነ ካለፈ ልምዴ በሚገባ ተምሬያለሁ አልኩት ሲሉ አጫወቱን። በአንድ ወቅት ዮሐንስ ወንጌል ጻፊ ማን ነው?
እኛ የምናውቀው ዮሐንስ ነው ወይስ ዮሐንስ በሚል የብዕር ስም የተጠቀመ ሌላ ሰው የሚል ክርክር ተነስተው ነበር። እኔ ራሴ ምጥርጥር አድሮብኝ ነበር። የኋላ ኋላ ግን ጻፊው እኛ የምናውቀው ዮሐንስ እንጂ ሌላ ሰው አለመሆኑ በተደረገው ጥናት በሚገባ ተረጋግቷል። ዛሬም ቢሆን ከያቅጣጫው የጥላት ፍላጻዎች ወገኖቼ ይወረወራሉ። መፍቴው የእምነትን ጋሻ ይዞ መቆም ብቻ ነው። አዎ አትናወጡ። አዳዲስ ነገሮች በሚመጡበት ጊዜ፣ አዳዲስ ነገሮችን በመታገኙበት ጊዜ አትናወጡ። አዎ መፍቴው የእምነትን ጋሻ ይዞ መቆም ብቻ ነው። እግዚአብሔር ይያንዳንዳችንን ይርዳን። እንደምታውቁት የራስ ቁር የሚከልለው ራስን ነው፣ አይምሮን ነው። እግዚአብሔር ለአይምሮአችንም ቢሆን ይገደዋል። አይምሮአችን ያለ ፍሬ እንዲቀራ አይፈልግም። ከቅዱሳት መጻሕፍት እንደምንመለከተው እግዚአብሔር ምክንያታዊነት ባለው ሁኔታ ከሰዎች ጋር ግንኙነት ማድረግን ይፈልጋል። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች ይላል። ኢሳይያስ ምዕራፍ 1 ቁጥር 18ን ተመልከቱ። እርሱም ስለ ጽድቅና ራስን ስለ መግዛት ስለሚመጣውም ኩነኔ ሲነጋገር ሳለ ፍልክስ ፈርቶ አሁንስ ሂድ በተመቸኝም ጊዜ ልክ ያስጠራሃለሁ አለው። የሐዋርያት ሥራ ምዕራፍ 24 ቁጥር 25ን ተመልከቱ። ጳውሎስ ለፍልክስ ልብ ብቻ ሳይሆን አይምሮንም የሚጠይቅ ነገሮችን አንስቶ ነበር ይነጋገር የነበረው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለውን የሐዋርያውን ቃል ወገኖች ያስታውሱ። ሮሜ ምዕራፍ 10 ቁጥር 17ን ተመልከቱ። ሮሜ ምዕራፍ 10 ቁጥር 17 የኃጢአተኞች ደህንነት ራሱ ክርስቶስ ነው። ስለሆነም ክብሩ ለእርሱ ብቻ እንጂ የማንም ሊሆን አይችልም። እርሱ ደህንነት ሆኖልናል፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ይላል። ማቴዎስ 1:21ን ተመልከቱ። ገና በቤተልሔም ከመወለዱ በፊት ኢየሱስ ክርስቶስ አዳኝነቱ ተመስክሮለታል። በሌላውም መልእክቱ ጳውሎስ የራስን ቁር ከደህንነት ጋር በተያያዘ ሁኔታ ያቀርባል። እኛ ግን ከቀን ስለሆን የእምነትንና የፍቅርን ጥሩር የመዳንንም ተስፋ ራስ ቁር እየለበስን በመጠን እንኑር ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 8 እስካሁን የተመለከትናቸው ነገሮች በሙሉ መከላከያ እንጂ ማጥቂያ መሳሪያዎች አለመሆናቸውን አስተውላችሁ ይሆንን? የተጠቀሱት ነገሮች በሙሉ በፊት ለፊት ያለውን የአካላችንን ክፍል እንጂ ለጀርባችን መከታ ወይም መከላከያ የሚሆኑ አይደለም። ምክንያቱም ጀርባውን የሚሰጥ ፈሪና ሽሽታም ሰው ብቻ ነው። ሽሽታም ክርስቲያን የጠላት ምቹ ኢላማ ከመሆን አያመልጥም። ጠላት በቀላሉ ያጠቃዋል። አሁን ደግሞ ሁለት የማጥቂያ መሳሪያዎችን እንመለከታለን። የመጀመሪያው የመንፈስ ሰይፍ የተባለው የእግዚአብሔር ቃል ነው። ልብ በሉ። የመጀመሪያው የማጥቂያ መሳሪያችን የመንፈስ ሰይፍ የተባለው የእግዚአብሔር ቃል ነው። የእግዚአብሔር ቃል ሕያውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይዋጋል፣ የልብንም ስሜትና ሐሳብ ይመረምራል ይላል። ዕብራውያን ምዕራፍ 4 ቁጥር 12ን ተመልከቱ። ክርስቶስ ያው የእግዚአብሔር ቃል ነው። በፈተናው ወቅት የእግዚአብሔርን ቃል ደጋግሞ በመጥቀስ ነበር የሰይጣንን ተንኮል ያፈረሰው። በአርማጌዶን ጦርነት ሁለት ልሳን ያለው ሰይፍ ከአፉ እንደሚወጣ መጽሐፍ ቅዱስ ይናገራል። ይህ ሁለት ልሳን ያለው ሰይፍ የተባለው ደግሞ የእግዚአብሔር ቃል ነው። ከኛም አንደበት ወገኖቼ ሁለት ልሳን እንዳለው ሰይፍ የሰዎችን ልብና ሁለንተና መውጋት የሚችል የእግዚአብሔር ቃል መውጣት አለበት። እዚህ ላይ የተጠቀሰው ሁለተኛው የማጥቂያ መሳሪያ ጸሎት ነው። ልብ በሉ። የመጀመሪያው የማጥቂያ መሳሪያችን የእግዚአብሔር ቃል ነው ብለናል አይደለም እንዴ? የመንፈስ ሰይፍ የተባለው የእግዚአብሔር ቃል ነው ብለናል። ሁለተኛው ደግሞ ጠላትን የምንወጋበት ወይም ጠላትን የምናጠቃበት መሳሪያችን ጸሎት ነው። ዘወትር በመንፈስ ጸልዩ ይላል ጳውሎስ። በመንፈስ መጸለይ ሲባል የጸሎት ዝርዝሮቻችንን ለእግዚአብሔር ማቅረብ ማለት ሳይሆን እውነተኛ ጠላታችንን ማወቅና እግዚአብሔር በሰጠን መንፈሳዊ መሳሪያዎች መጠቀም ማለት ነው። እግዚአብሔር በራሱ ሙላትና ኃይል እንዲሞላ ዘወትር ከእርሱ ጋር በተቀራረበ ሁኔታ እንኖራለን ማለት ነው። ጳውሎስ ጸሎትንና ልመናን ለያይቶ ነው ያቀረባቸው። ጸሎት አጠቃላይ ነገርን ይመለከታል። ልብ በሉ። ጸሎት አጠቃላይ ነገርን ይመለከታል። ልመና ግን የተለየ ጉዳይን ወይም ዝርዝር ጉዳይን ይመለከታል። ልመና የተለየ ጉዳይን ወይም ዝርዝር ጉዳዮችን ይመለከታል። ማንኛውም ውጤት ያለው ጸሎት በመንፈስ ቅዱስ ኃይል የሚቀርብ ጸሎት ነው። ለወታደሩ ምሳሌ ሊሆን የሚችል ደግሞ ጳውሎስ ታማኝ የክርስቶስ ኢየሱስ ወታደር መሆኑን ይናገራል። ልብ በሉ፣ ለወታደሩ ምሳሌ ሊሆንን የሚችል ማን ነው ማለት ነው? ሐዋርያው ጳውሎስ ነው። እርሱም የኢየሱስ ክርስቶስ ወታደር መሆኑን ይገልጻል። ቀጥሎ የምንመለከተው ምሳሌ ይሆነን ዘንድ ከልምዱ በመነሳት ጳውሎስ የሚናገረውን ነው። እስቲ ቁጥር 19 እና 20ን ተመልከቱ። ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለርሱ በግልጥ እናገር ዘንድ ለምኑ ይላል። እዚህ ላይ ጳውሎስ ራሱን ይወት በተመለከተ የጸሎት ጥያቄ ያቀርባል። ወደ መልእክቱ መደምደሚያ ተቃርቧልና አንዳንድ ግላዊ ነገሮችን ያነሳል። በሮም እስረኛ ነበር። የተለያየ ችግርና መከራም ደርሶበታል። ይሁን እንጂ ይህ ችግር ወይም መከራ እንዲወገድለት ለማንም የጸሎት ጥያቄ አቅርቦ አያውቅም። እርሱ ያቀረበው የጸሎት ጥያቄ የወንጌልን ምስጢር በግልጥ መናገር እንዲችል ብቻ ነው። አስተውሉ፣ ሐዋርያው ያቀረበው የጸሎት ጥያቄ የወንጌልን ምስጢር በግልጥ መናገር እንዲችል ብቻ ነው። ወንጌል በብሉይ ኪዳን ዘመን ተሰውሮ የነበረ አሁን ግን በአዲስ ኪዳን የተገለጠ ምስጢር ነው። ልብ በሉ፣ ወንጌል በብሉይ ኪዳን ዘመን ተሰውሮ የነበረ አሁን ግን በአዲስ ኪዳን ዘመን የተገለጠ ምስጢር ነው። ክርስቶስ ለኃጢአታችን እንደ ሞተ፣ በሦስተኛውም ቀን እንደ ተነሣ አዲስ ኪዳን በግልጥ ያስተምራል። ጳውሎስ የሚሰብከውና የሚያውጀውም ምስጢር ይህ ነበር። በክፍሉ ውስጥ ሐዋርያው ስለ ወንጌልም በሰንሰለት መልእክተኛ የሆንኩ ይላል። ከጥቂት ደቂቃዎች በፊት ጳውሎስ ስለ መንፈሳዊ ውጊያ ተናግሮ ነበር። ይህን መልእክት በሚጽፍበት ጊዜ እንኳ ከተለያዩ አቅጣጫዎች ጥቃት እየተሰነዘረበት ነበር። እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ይላል ሐዋርያው። ወንጌልን በድፍረትና በግልጥነት መስበክ እንዲችል ጳውሎስ የጸሎት ጥያቄ አቅርቧል። እንዲህ ያለ ጸሎት ለእኛም ያስፈልገናል። ወንጌልን በድፍረትና በግልጥነት መስበክ መቻል አለብን። ቁጥር 21ና 22ን ተመልከቱ። ነገር ግን እናንተ ደግሞ እንዴት እንዳለው ኑሮዬን እንድታውቁ የተወደደ ወንድምና በጌታ የታመነ አገልጋይ ቲኪቆስ ሁሉን ያስታውቃችኋል። ወሪያችንን እንድታውቁና ልባችሁን እንዲያጽናና ወደ እናንተ የምልከው ስለዚህ ምክንያት ነው ይላል። ቲኪቆስ ይህን መልእክት ይዞ ወደ ኤፌሶን ከመሄዱም በላይ ሐዋርያው ጳውሎስ ስላለበት ሁኔታና ለወደፊቱም ስላለው ዕቅድ ለእነዚህ ወገኖች አጫውቷቸዋል። የኤፌሶን ቤተ ክርስቲያን መጋቢ ወይም መሪ የነበረው ቲኪቆስ ምሳሌ ሊሆኑን ከሚችሉ ከጥንት ቤተ ክርስቲያን አገልጋዮች አንዱ ነው። ሐዋርያው ጳውሎስም በጣም የሚተማመንበት አገልጋይ ነበር። ልባችሁን እንዲያጽናና ወደ እናንተ ልከዋለሁ ይላል ጳውሎስ። ሐዋርያው የነበረበትን ሁኔታ አስመልክቶ የኤፌሶን ክርስቲያኖች የተለያየ ስጋት ሊኖርባቸው ይችላል። ቲኪቆስን ወደ እነርሱ የላከውም ስላለበት ሁኔታ ትክክለኛውን እንዲነግራቸው ነበር። በጥንት ክርስቲያኖች መካከል የነበረው የወንድማማችነት መንፈስ በጳውሎስ መልእክቶች ሁሉ በስፋት ተገልጧል። ጳውሎስ በጌታ ወንድሞቹና እህቶቹ ለሆኑ ሁሉ ከልቡ የሚያስብ ሰው ነበር። መጨረሻውን እንግዲህ የዚህን የኤፌሶንን መልእክት ማለቴ ነው የቡራኪውን ቃሌ ደግሞ ከቁጥር 23 እስከ 24 ባለው ክፍል እንመለከታለን። ከቁጥር 23 እስከ 24 ያለው ቡራኬ ይሆናል ማለት ነው። እንዲህ ይላል፣ ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን። ጌታችንን ኢየሱስ ክርስቶስን ባለመጥፋት ከሚወዱ ሁሉ ጋር ጸጋ ይሁን፣ አሜን ይላል። የጳውሎስን መጨረሻ ስንብት የምናገኘው በሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 እስከ 8 ሲሆን ቃሉም በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የምሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል ደግሞም መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም ይላል። አንድ ወታደር ምን አይነት ህይወት ሊኖረው እንደሚገባና ወደፊትም ስለሚጠብቀው ሽልማት ከዚህ አባባሉ መመልከት ይቻላል። መልእክቱን የሚደመድመው ሁለት ጣምራ ቡራኪዎችን በመስጠት ነው። በወንጌል ውስጥ ደጋግመን የምንመለከታቸው ቃላት ማለትም እንደ ሰላም፣ ፍቅርና ጸጋ የመሳሰሉት በዚህ ቡራኬ ውስጥ ተካተዋል። ቀደም ብለን እንደተመለከትነው አማኙ በሰማያዊ ስፍራ ከክርስቶስ ጋር ነው ያለው። በሰማይ ሁሉም ነገር እውን ስለሚሆን ምንም በተስፋ የምንጠብቀው ነገር አይኖርም። ከነዚህ የቡራኬ ቃላት መካከል ተስፋ የሚለው ቃል ያልተዘረዘረውም በዚህ ምክንያት ነው። ሰላም የተለመደ የአይሁዳውያን ሰላምታ ቃል ነው። ልብ በሉ፣ ሰላም የሚለው ቃል የተለመደ የአይሁዳውያን ሰላምታ ቃል ነው። አንድ ኃጢአተኛ የእግዚአብሔርን ሰላም ከመለማመዱ በፊት የእግዚአብሔርን ጸጋ መለማመድ አለበት። ይህ አይነቱ ሰላም አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ነው። ቁጥር 23 ላይ ፍቅር የሚለው ቃል አማኞችን ሁሉ መውደድን ነው የሚያመለክተው። ፍቅር የመንፈስ ቅዱስ ፍሬ ነው። ልብ በሉ፣ ፍቅር የመንፈስ ቅዱስ ፍሬ ነው። ቁጥር 24 ግን ጌታ ኢየሱስ ክርስቶስን ስለመውደድ ነው የሚናገረው። እምነት ሲል ፍቅርን ስለሚያመነጭ እምነት መናገሩ ነው። ልብ በሉ፣ ሐዋርያው እምነት ሲል ፍቅርን ስለሚያመነጭ እምነት ይገልጻል ማለት ነው። የዚህ መልእክት አብይ ቃል ጸጋ የሚለው ቃል ነው። ልብ በሉ፣ የዚህ መልእክት አብይ ቃሉ ጸጋ የሚለው ቃል ነው። መልእክቱ የጀመረው በዚህ ቃል እንደነበር ታስታውሳላችሁ። ኤፌሶን ምዕራፍ 1 ቁጥር 2ን ወደ ኋላ መለስ በሉና ተመልከቱ። ስንጀምር ይህንን ጥናታችን በጸጋ ቃል ነበር የጀመርነው። የመልእክቱ ርዕሰ ጉዳይም ይህ ቃል ነው። ኤፌሶን ምዕራፍ 2 ቁጥር 7 እና 8ንም እንዲሁ ተመልከቱ። ኤፌሶን ምዕራፍ 2 ቁጥር 7 እና 8ን ተመልከቱ። አሁን ደግሞ ወዳጆቼ መልእክቱ መደምደሚያ ላይ ተጠቅሷል። ይህ ጸጋ የሚለው ቃል ማለት ነው ያዳነንና የተጠበቀን የእግዚአብሔር ጸጋ እንደመሆኑ መጠን በዚህ ሁኔታ መደምደሙ ተገቢም ትክክለም ነው። እግዚአብሔር እንዲህ አይነትን እምነት ይፍጠርልን። አዎ እምነት ወዳጆቼ ከኢየሱስ ክርስቶስ ጋር የሚያገናኝን ብቸኛ መንገድና ድልድይ ነው። ኦ እግዚአብሔር ሆይ ይህንን መጽሐፍ አስጀምረህ ስላስጨረስከን እጅግ አድርገን እናመሰግናለን። ስምህ ብሩክ ይሁን። ሃሌሉያ!
ተስናኑ ከአዘን ማርታና ለማርያም ወንድማችሁማ ተቀብሮ አይቀርም። ልባችሁ ካዘነ ልባችሁ ይከታ መቃብሩን ሊከፍት መጥቷልና ጌታ። ልባችሁ ካዘነ ልባችሁ ይከታ መቃብሩን ሊከፍት መጥቷልና ጌታ። እምነት 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 ካለሽ ታምር ታያለሽ። እምነት 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 ካለ ጌታን ታየዋለህ።
አድማጮቻችን እስካሁን ስታዳምጡት በነበረው የመጽሐፍ ቅዱስ ትምህርታችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ቢኖራችሁ በመልእክት ሳጥን ቁጥራችን 13 66 አዲስ አበባ ብላችሁ ብትልኩልን በደስታ እንቀበላለን። ነገ ደግሞ እግዚአብሔር ወዶና ፈቅዶ ለዚያ ቢያደርሰን በሌላው መጽሐፍ እንዲሁ ትምህርታችንን እንቀጥላለን ማለት ነው። እንግዲህ እኛ በኩል ደናደሩ ይያለን እንሰናበታችኋለን። በሰላም ነው።